ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ታህሳስ 28 2017 ዓ.ም ስርጭታችን ጀመረ። በህዋት አመራሮች መካከል የተፈጠረው ልዩነት በድርድር ለመፍታት የተደረገው ጥረት እንዳልተሳካ ተነገረ።
ፍሐርን ተፍሐርን አነት
አሸናፊና ተሸናፊ የሌለው ድርድር ለማካሄድ ነው ሲሰራ የነበረው። አንዱ ሌላውን በመጥረግ ወይም በማስወገድ የሚፈታ ችግር አይደለም። በፖለቲካዊ መንገድ መፈታት ያለበት ነው። እነዚህን ግምት ውስጥ አስገብተን ነው ተደጋጋሚ ጥረት ያደረግነው። ሂደቱ ምልልስ ነበረው። ልዩነቱን በውይይት ለመፍታት ነው ጥረት ሲደረግ የነበረው። ሆኖም አልተሳካም። በዚህም ትልቅ እድል አምልጧል።
የትግራይ ክልል ምክትል ፕሬዚደንትና የጸጥታ ዘርፍ ኃላፊ ሌተናል ጄኔራል ታደሰ ወረደ ነው ቀደም ብለን የሰማናቸው። ሙሉ ዘገባ ቆይቶ ይደመጣል። የውቁ ፖለቲከኛ ቡልቻ ደመቅሳ ህልፈትና የገና በዓል ዋዜማ ውሎም በምሽቱ ከምናተኩርባቸው ጉዳዮች መካከል ናቸው። እንደምን አምሽታችኋል? እንደምን ዋላችኋል? አድማጮቻችንና ተመልካቾቻችን፣ ተስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ስርጭቱን ከስቱዲዮ የሚያቀናብርልን ኤልያስ አስማረ፣ ዋና አዘጋጃችን ደግሞ ጽዮን ግርማ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናገራችሁ። እንግዲህ ወልድ ይጠብቃችኋል።
እንደምን አመሻችሁ። አንጋፋው ፖለቲከኛ አቶ ቡልቻ ደመቅሳ ከዚህ ዓለም በሞት ተለዩ። በጦርነት በታመሰችው ሱዳን 30 ሚሊዮን ሰዎች እርዳታ ይሻሉ መባሉ፣ 10 ያህል ሸባብ አባላት በአየር ጥቃት ተገደሉ፣ እንዲሁም የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ከፓርቲያቸው መሪነት ለቀቁ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። አቶ ቡልቻ ደመቅሳ ከዚያም በሞት ተለይተዋል። ኢትዮጵያዊው አንጋፋ ፖለቲከኛና የንግድ ሰው አቶ ቡልቻ ደመቅሳ በ94 ዓመታቸው ዛሬ ታህሳስ 28 ቀን 2017 ዓ.ም ከዚህ ዓለም በሞት መለየታቸውን የአሜሪካ ድምፅ ከቤተሰባቸው መረዳት ችሏል። አቶ ቡልቻ ከ1995 ዓ.ም ጀምሮ በኢትዮጵያ ፖለቲካ በግንባር ቀደምትነት ከሚሳተፉ የፖለቲካ ሰዎች አንዱ ነበሩ። አቶ ቡልቻ የተቃዋሚው የኦሮሞ ፌዴራሊስት ዲሞክራሲያዊ ንቅናቄ መስራቾች ውስጥ አንዱ ሲሆኑ በአንድ ወቅት የሕዝብ ተወካዮች ምክር ቤት አባልም ነበሩ። ከ1990ዎቹ ጀምሮ በሰላማዊ የተቃውሞ ፖለቲካ ውስጥ ሲሳተፉ ቆይተዋል። አድማጮቻችንና ተመልካቾቻችን የዚህ ዜና ዝርዝር በኋላ ላይ እናቀርባለን። 10 የአልሸባብ አባላት በአየር ጥቃት ተገደሉ። የአሜሪካ ጦር በፈጸመው የአየር ጥቃት 10 የአልሸባብ አባላት መገደላቸውን የሶማሊያ መንግስት አስታውቋል። የሶማሊያ የማስታወቂያ ሚኒስቴር በመግለጫው እንዳለው የአየር ጥቃቱ የተፈጸመው ቢርሃኒ በተባለና ከኪስማዮ ሰሜን ምዕራብ 60 ኪሎ ሜትር ርቀት ላይ በሚገኝ ስፍራ ነው። የሚኒስቴሩ መግለጫ የወጣው ትላንት እሁድ ሲሆን የአየር ጥቃቱ መቼ እንደተፈጸመ ግን አላሳወቀም። ሐዋሪጅ ወይም አፈንጋጮች ጥቃት ለማድረስ በማቀድ ላይ ሳሉ ተደምስሰዋል። በጥቃቱ ሲቪሎች ላይ ጉዳት አልደረሰም ብሏል የሶማሊያው የማስታወቂያ ሚኒስቴር። የሶማሊያ ኃይሎች አሜሪካ ዋናው አካል ከሆነው ዓለም አቀፍ አጋር ጋር በመተባበር ሐዋሪጆችን ለማጥፋትና በሶማሊያ ሕዝብ ላይ የሚደርሱትን ጥቃት ለመከላከል ቁርጠኞች ናቸው ሲልም አክሏል የማስታወቂያ ሚኒስቴሩ። ይህ በእንዲህ እንዳለ የአሜሪካ ጦር የአፍሪካ እዝ ዛሬ እንዳስታወቀው ከሶማሊያ መንግስት ጋር በመተባበር ባደረገው የአየር ጥቃት መሐመድ ሚሬ ወይም አቡ አብዱራህማን በሚል ስም የሚታወቅ ከፍተኛ የአልሸባብ አመራር አባል ከሁለት ሳምንታት በፊት በተፈጸመ የአየር ጥቃት መገደሉን አረጋግጧል። የሶማሊያ መንግስት መሐመድ ሚሬ መገደሉን ከአንድ ሳምንት በፊት አስታውቆ ነበር። በጦርነት በታመሰችው ሱዳን 30 ሚሊዮን ሰዎች እርዳታ ይሻሉ ተባለ። ጦርነት ባደቀቃት ሱዳን አብዛኞቹ ሕፃናት የሆኑ ከ30 ሚሊዮን በላይ ሰዎች እርዳታ እንደሚሹ የተባበሩት መንግስታት ድርጅት ዛሬ አስታውቋል። 30.4 ሚሊዮን ከሚሆኑት ውስጥ 20.9 ለሚሆኑት 4.2 ቢሊዮን ዶላር የገንዘብ እርዳታ የጠየቀው ተመድ በሱዳን ያለውን ሁኔታ ከዚህ በፊት ታይቶ የማይታወቅ ሰብአዊ ቀውስ ሲል ገልጾታል። ላለፉት 20 ወራት በሱዳን ሰራዊትና በፈጥኖ ደራሽ ኃይሉ መካከል ሲካሄድ የቆየው ጦርነት ህዝቡን ለቸነፈር አጋልጧል። በጦርነቱ በአስር ሺህ የሚቆጠሩ ሰዎች ሲገደሉ 8 ሚሊዮን የሚሆኑት በሀገር ውስጥ ተፈናቅለዋል። ከጦርነቱ ቀደም ብሎም 2.7 ሚሊዮን ሰዎች ተፈናቅለው የነበረ ሲሆን ይህም ሱዳንን በዓለም ትልቁ የሀገር ውስጥ ተፈናቃይ ያለባት ሀገር ያደርጋታል። ተጨማሪ 3.3 ሚሊዮን ሰዎች ደግሞ ሀገር ጥለው ተሰደዋል። በመሆኑም ከጦርነቱ በፊት ይገመት ከነበረው 50 ሚሊዮን የሱዳን ህዝብ ውስጥ አንድ አራተኛ የሚሆነው ተፈናቅሏል። በአምስት አካባቢዎች ረሃብ የታወጀ ሲሆን እስከ መጪው ግንቦት ድረስ ተጨማሪ አምስት አካባቢዎች ለረሃብ እንደሚጋለጡ ይገመታል። 8.1 ሚሊዮን የሚሆኑ ሰዎች በቅርቡ ረሃብ ሊገጥማቸው እንደሚችልም ተነግሯል። የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ለዘብተኛው ፓርቲ አመራርነት ራሳቸውን ማግለላቸውን ዛሬ አስታውቀዋል። በአመራራቸው ላይ ተቃውሞ የበረታባቸው ትሩዶ በተለይም የገንዘብ ሚኒስትራቸው ከስልጣናቸው መልቀቃቸው በመንግስታቸው ውስጥ ያለው ችግር የበረታ መሆኑን አመላክተው ነበር። በፓርቲያቸው ውስጥ ያለው መፋተግ የሚያመለክተው በመርጪው ምርጫ ለመሳተፍ እርሳቸው ጥሩ አማራጭ አለመሆናቸውን እንደሆነ ትሩዶ ተናግረዋል። ፓርቲው አዲስ መሪ እስከሚመርጥም በጠቅላይ ሚኒስትርነት እንደሚቆዩ ትሩዶ አስታውቀዋል። ከ20 ቀናት በኋላ ስራውን መልሶ እንደሚጀምር ይጠበቅ የነበረው ፓርላማም እስከ መጋቢት አጋማሽ ድረስ እንደማይመለስ ተነግሯል። ባለው ጊዜም ለዘብተኛ ፓርቲው መሪውን እንደሚመርጥ ይጠበቃል። በካናዳ ሶስቱም ዋና ተቃዋሚ ፓርቲዎች ፓርላማው በሚከፈትበት ወቅት ለዘብተኛ ፓርቲውን የመተማመኛ ድምጽ በማሳጣት ከስልጣን እንደሚያስወግዱ አስታውቀው ነበር። ጀስቲን ትሩዶ ወደ ስልጣን የመጡት ከአስር ዓመታት በፊት እንደ አውሮፓውያን አቆጣጠር 2015 ነበር። ይህም ለአስር ዓመታት የወግ አጥባቂ ፓርቲው ሀገሪቱን ከመራ በኋላ ነበር። የምግብ ዋጋ መጨመር፣ የመኖሪያ ቤት መወደድ እንዲሁም የስደተኞች ቁጥር መጨመር ድምፅ ሰጪዎች በትሩዶ ላይ እንዲያመሩ ምክንያት እንደሆነ ተነግረዋል። የዩናይትድ ስቴትስ ኮንግረስ ዶናልድ ትራምፕ በፕሬዝዳንታዊ ምርጫ ማሸነፋቸውን ዛሬ ማረጋገጫ እንደሚሰጥ ይጠበቃል። ከ50 ግዛቶች የተላኩትን የድምፅ ቆጠራ ውጤቶችን የማረጋገጡ ስነ ስርዓት የመምራት ኃላፊነት የሀገሪቱ ምክትል ፕሬዝዳንት በመሆኑ በፕሬዝዳንታዊ ምርጫ የተሸነፉት ካማላ ሄሪስ የዶናልድ ትራምፕን ማሸነፍ ብቻ ሳይሆን የራሳቸውንም መሸነፍ ማረጋገጫ ይሰጣሉ። የዛሬው የምርጫ ውጤት የማረጋገጫ ስነ ስርዓት የሚካሄደው ከአራት ዓመታት በፊት ተመሳሳይ ስነ ስርዓት በሚካሄድበት ወቅት በምርጫ የተሸነፉት ዶናልድ ትራምፕ ደጋፊዎች ስነ ስርዓቱን ለማስቆም በምክር ቤቱ ላይ ጥቃት መፈጸማቸው በሚታወስበት ሁኔታ ውስጥ ነው። በወቅቱ በተፈጸመው ጥቃት 140 የፖሊስ አባላት ጉዳት ሲደርስባቸው አንዲት ግለሰብ ከፖሊስ በተተኮሰ ጥይት ሕይወቷ አልፏል። ሌሎች ቢያንስ አራት ሰዎች ደግሞ ከጥቃቱ ጋር በተያያዘ ሕይወታቸውን አጥተዋል። ምክትል ፕሬዚደንት ካማላ ሄሪስ በምርጫው መሸነፋቸውን በማመናቸውና ፕሬዚደንት ጆ ባይደንም ሰላማዊ የስልጣን ሽግግር እንዲካሄድ በማስታወቃቸው በዛሬው ስነ ስርዓት ተመሳሳይ ክስተት አይጠበቅም። ከአራት ዓመታት በፊት በጥቃቱ ከተሳትፈው በፍርድ ቤት ጥፋተኛ የተባሉ ግለሰቦች ደጋፊ የሆኑ ሰዎች ትናንት እሁድ ዲሲ በሚገኝ አንድ እስር ቤት ደጃፍ ላይ የሻማ ማብራት ስነ ስርዓት አድርገዋል። በጥቃቱ 1500 የሚሆኑ ሰዎች በፍርድ ቤት ጥፋተኛ ተብለዋል። ዶናልድ ትራምፕ ስልጣኑ እንደተረከቡ በይቅርታ እንደሚያስፈቷቸው አስታውቀዋል። ክብራትና ክብራን አሁን ወደ ስቱዲዮ ከገባን በኋላ ደግሞ የስቱዲዮ ቴሌቪዥኖች እንደሚያሳዩት ምክትል ፕሬዚዳንቷ በምክር ቤቱ ተገኝተው የማረጋገጫ ስነ ስርዓቱ ተጀምሯል። በመጨረሻም በአሜሪካ በረዶው ትምህርት ቤቶችና የመንግስት መስሪያ ቤቶች እንዲዘጋ አድርጓል። በአሜሪካ በበርካታ ግዛቶች ከትናንት ጀምሮ ሲጥል የነበረው በረዶና ኃይለኛ ንፋስ ትምህርት ቤቶችና የመንግስት መስሪያ ቤቶች እንዲዘጉ አስገድዷል። በመካከለኛው በደቡብና በመስራቅ የአገሪቱ ክፍሎች በመጣል ላይ ያለው በረዶ በተለይም በአንዳንድ ስፍራዎች ለአስርት ዓመታት ያልታየ መጠን ሊሆን እንደሚችል በመነገር ላይ ነው። የአሜሪካ ድምጽ የሚገኝበት ዋሽንግተን ዲሲ እና አካባቢያው ያሉ ግዛቶች በበረዶ የተሸፈኑ ሲሆን የመንግስት መስሪያ ቤቶችና ትምህርት ቤቶች ዝግ ሆነዋል። በስራ ገበታቸው ላይ የግድ መገኘት ያለባቸው ሰራተኞች በአስቸጋሪው በረዶ በእግር በባቡርና በአውቶቡስ ተጉዘው በስራ ላይ መገኘት ችለዋል። በረዶው ሲጥል ውሎ እንደሚያመሽ የአየር ትንበያ ሲያመለክት፣ እጅግ ቀዝቃዛ የሆነው አየር ቀጣዮቹን ቀናቶች አስቸጋሪ እንደሚያደርገው ተሰግተዋል። ክብራትና ክብራን የምሽቱ ዜና በዚሁ ተፈጽሟል። ወደ ሀብታሙ መራቸዋሉ።
ለዓለም ዜናዎቹ አመሰግናለሁ። በ19ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት አድማጮቻችንና ተመልካቾቻችን። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በኦፊሻላዊ ዌብሳይታችን amharic.vnews.com በፌስቡክ@voaamharic ላይ በቀጥታ እየተደመጡ ይገኛሉ። የድምጻሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። በዋትስአፕ መስመራችን ላይ 202205942ን ተጠቅማችሁ ሐሳባችሁን አድርሱና አሁን ወደ ለቱ አብይ ርዕስ ዘገባ እንሻገር። በህዋት አመራሮች መካከል የተፈጠረው ልዩነት በድርድር ለመፍታት በክልሉ የጸጥታ አካላት ለውራት የተደረገው ጥረት አልተሳካም ሲሉ የክልሉ ምክትል ፕሬዚደንትና የጸጥታ ዘርፍ ኃላፊ ሌተናል ጀነራል ታደሰ ወረደ ገለጹ። ምክትል ፕሬዚደንቱ ትናንት እሁድ በክልሉ ብዙሃን መገናኛ በሰጡት መግለጫ ድርድሩ ያልተሳካው ሁለቱም ቡድኖች አሸናፊ የሚሆኑበት መንገድ መከተል ሲገባቸው አንዱ ሌላውን ለማጥፋት የሚፈልጉ በመሆናቸው ነው ብለዋል። የዚህን ጉዳይ ዝርዝር ሙልጌታ አጽባይ ይዞልናል።
የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንትና የጸጥታ ዘርፍ ኃላፊ ሌተናንት ጀነራል ታደሰ ወረደ ትላንት እሁድ ታህሳስ 27 ቀን 2017 ዓ.ም ብረት ለክልሉ ብዙሃን መገናኛ በሰጡት መግለጫ የክልሉ የጸጥታ ዘርፍ ከፍተኛ አመራሮች በዋናነት የሚመሩትና የክልሉ ህዝባዊ ዲፕሎማሲ አባላት የተሳተፉበት በጉባኤ ላይ የተሳተፉና ያልተሳተፉ የህወሓት አመራሮች ልዩነታቸውን በውይይት ለመፍታት የተደረገው ጥረት እንዳልተሳካ ገልጸዋል። ፊት ለፊት ለማገናኘት የተደረገው ጥረትም አለመሳካቱን አከለዋል።
ፍሐርን ተፍሐርን አነት ከይፈጠርካ ድርድር ምግባር ይደብር ነው ፍሐሪ
አሸናፊና ተሸናፊ የሌለው ድርድር ለማካሄድ ነው ሲሰራ የነበረው። አንዱ ሌላውን በመጥረግ ወይም በማስወገድ የሚፈታ ችግር አይደለም። በፖለቲካዊ መንገድ መፈታት ያለበት ነው። እነዚህን ግምት ውስጥ አስገብተን ነው ተደጋጋሚ ጥረት ያደረግነው። ሂደቱ ምልልስ ነበረው። ልዩነቱን በውይይት ለመፍታት ነው ጥረት ሲደረግ የነበረው። ሆኖም አልተሳካም። በዚህም ትልቅ ድል አምልጧል።
ምክትል ፕሬዝደንቱ ሁለቱም አሸናፊ የሚሆኑበትን መንገድ ከመከተል ይልቅ አንዱን ሌላውን ለማጥፋት ፍላጎታቸው አሳይተዋል ሲሉ ወቅሰዋል።
ችግሩ ህዝቡን ፖለቲካዊ ትመርተህማ ፖለቲካዊ
አሁንም ችግሩ ፖለቲካዊ ነው። መፍትሄውም ፖለቲካዊ መሆኑን መረዳት ያስፈልጋል። በኃይል አይፈታም። ፖለቲካችንን ከታጠቀ ኃይል ነጻ ማድረግ ይገባናል።
አክለውም ችግሩ በፖለቲካዊ መንገድ እንዲፈታ ህዝብ ጫና ሊፈጠር ይገባል ብለዋል። በትግራይ ክልል የሚገኙ ብፁዓን ሊቃነ ጳጳሳት ያቋቋሙት ሲኖዶስ ጥቅምት 22 ቀን 2017 ዓ.ም በህወሓት አመራሮች መካከል የተፈጠረው ልዩነት ለመፍታት አቶ ጌታቸው ረዳና ዶክተር ደብረጽዮን ገብረ ሚካኤል ፊት ለፊት እንዲገናኙ እንዳደረጉና ችግሮቻቸው በውይይት እንዲፈቱ ቃል እንደገቡላቸው ገልጸው ነበር። በሃይማኖት መሪዎቹ የተጀመረው የማነጋገር እንቅስቃሴ ሂደቱ ምን እንደሚመስል ከሊቃነ ጳጳሳቱ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ድርድሩ በተመለከተ በአቶ ጌታቸው ረዳ የሚመራ የህወሓት ቡድን የማክላዊ ኮሚቴ አባል አቶ ረዳ ይሐለፉም ማብራሪያ እንዲሰጡን ያደረግነው ጥረት አልተሳካም። እንዲሁም ምርጫ ቦርድ ዕውቅና ባልሰጠው ጉባኤ የህወሓት ምክትል ሊቀመንበር ሆነው የተመረጡት አቶ አማኔል አሰፋ በጉዳዩ ጠይቀናቸው ህወሓት አንድ ነው፣ የተከፋፈሉ ቡድኖች የሉትም፣ 83% ጉባኤተኞች ይሳተፉበት ጉባኤ ያካሄድን ፓርቲ ነን እንጂ ቡድን አይደለንም፣ ቡድን እያላችሁ ስለመጠቅሱን ለእናንተ ማብራሪያ መስጠት አልፈልግም በማለት ለአሜሪካ ድምጽ ተናግረዋል። ከዚህ ቀደም አቶ አማኑኤል ህወሓት በተመለከተ ይሁን የመንግስት ስልጣን በሚመለከት የሚደረግ ድርድር የለም በማለት በመቶ ሺህ የሚቆጠር አባል ያለው ፓርቲ ነው ያለን፣ ከፓርቲው የወጡ ሰዎች መመለስ ከፈለጉ በአሰራሩ መሰረት የይቅርታ ደብዳቤ በማስገባት ነው መመለስ የሚችሉት በማለት ተናግረው ነበር። የክልሉ ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳ በበኩላቸው መንግስታዊ ስልጣንን ከሚመለከተው ውጭ በህወሓት ማዳንና በአመራሩ ሰዎች መካከል የተፈጠረው ልዩነት በተመለከተ ተቀራርቦ ለመነጋገር ዝግጁ መሆናቸው ገልጸው እንደነበር ይታወሳል። በሌላ ዜና በትግራይ ክልል የሚገኙ አርና ትግራይ፣ ውድብ ናጽነት ትግራይና ባይቶና የተባሉ 3 ፓርቲዎች በጋራ የትግራዮቹ ኪዳን ለብሔራዊ ደህንነት በማለት በጋራ ለመስራት ስምምነት አካሄዱ። የአርና ሊቀመንበር አቶ አምዶም ገብረስላሴም
አይትጋና ህሉና አይደህነት ፈተናን
የትግራይ የህሉናና የደህንነት ፈተናዎችን አብረን የምንታገልበት መድረክ ነው። ይህ መድረክ የግላችንንና የፓርቲያችንን ጉዳይ ትተን መሰረታዊ በሚባሉ የትግራይ አጀንዳዎች ላይ ትኩረት የሚደረግበት ነው። ትግራይ ካለችበት የፖለቲካ ውድቀት የምትድንበትን መንገድ ላይ ብቻ ትኩረት አድርገን ትልቅ ስራ የምንሰራበት የትግል መድረክ ነው።
በትግራይ የተመረጠ መንግስት እንዲቋቋም እንደሚታገሉ የገለጹት ፓርቲዎቹ ተፈናቃዮች እንዲመለሱ፣ የትግራይ የወሰን አስተዳደር ወደ ቅድመ ጦርነት እንዲመለስና በማዕድን ቁፋሮ አለ ያሉት ዘረፋ ለማስቆም በጋራ ኃይል አሰባስበው የሚታገሉላቸው አጀንዳዎች እንደሆኑ ተገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፍላችሁን የሰኞ ምሽት ዝግጅታችን ነው። ቀደም ብሎ ሙልጌታ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። አንጋፋው ፖለቲከኛና የንግድ ሰው አቶ ቡልቻ ደምቅሳ በ94 ዓመታቸው ዛሬ ታህሳስ 28 ቀን 2017 ዓ.ም ከዚህ ዓለም በሞት መለየታቸውን የአሜሪካ ድምጽ ከቤተሰባቸው መረዳት ችሏል። ጻሄ ደምጠው በጉዳዩ ላይ ዝርዝር አላት።
አቶ ቡልቻ ከ1995 ዓ.ም ጀምሮ በኢትዮጵያ ፖለቲካ በግንባር ቀደምትነት ከሚሳተፉ የፖለቲካ ሰዎች አንዱ ነበሩ። አቶ ቡልቻ የተቃዋሚው የኦሮሞ ፌዴራሊስት ዲሞክራሲያዊ ንቅናቄ መስራቾች አንዱ ሲሆኑ በአንድ ወቅት የህዝብ ተወካዮች ምክር ቤት አባልም ነበሩ። ከ1990ዎቹ ጀምሮ በሰላማዊ የተቃውሞ ፖለቲካ ውስጥ ሲሳተፉ ቆይተዋል። በኦሮሚያ ክልል ምዕራብ ወለጋ ዞን ቦጂ ብርመጂ በተባለ አካባቢ በ1923 ዓ.ም እንደተወለዱ የሚነገረው አቶ ቡልቻ በ1967 ዓ.ም በፋይናንስ ምክትል ሚኒስትርነት በመሆን ሀገራቸው ወክለው በዓለም ባንክ ቦርድ አባልነት አገልግለዋል። በኢትዮጵያ የተቃውሞና የተፎካካሪ ፓርቲ እንቅስቃሴ ውስጥም በሰላማዊ ትግል የጎላ ተሳትፎ እንደነበራቸው የሚነገረው አቶ ቡልቻ የህዝብ ተወካዮች ምክር ቤት አባል በነበሩበት ወቅት በተለይ በኢኮኖሚ ጉዳዮች ላይ የሰሉት ትችቶችን በማቅረብና ሙያዊ አስተያየታቸውን በመስጠት ይታወቃሉ። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ አቶ ቡልቻ ከ1990ዎቹ ጀምሮ በሰላማዊ የተቃውሞ ፖለቲካ ውስጥ ግንባር ቀደሞች እንደነበሩ ያስታውሳሉ።
አቶ ቡልቻ ሁለገብ ነው። በኢኮኖሚም በፖለቲካም በማህበራዊም በጣም ትልቅ ሰው ነበሩ። በኦሮሞ ትግል ውስጥም የነበሩ ሰው ነበሩ። ከኃይለ ሥላሴ መንግስት ጀምሮ ፕሬዚዳንት በገንዘብ ሚኒስቴር ሰርተው ከዛ በኃይለ ሥላሴ መንግስት በሚወድቅበት ጊዜ ወርልድ ባንክ ውስጥ ሲሰሩ የነበሩና ከደርግ ውድቀት በኋላ ወደ ሀገር ቤት መጥተው በፖለቲካ ኦፈዲንግ የሚባል ፓርቲ አቋቁሞ በፓርላማ ውስጥ ገብተው ይከራከሩ የነበሩ ሰው ነበሩ። ኢኮኖሚው አዋሽ ባንክ አሁን ዛሬ ግል ድርጅቶች ውስጥ ከፍተኛ ቦታ የያዘ የግል ባንክ ያንን ያቋቋሙና የቦርድ ሊቀመንበር ሆኖ ከመጀመሪያው የቆዩ ሰው ነበሩ።
የአረና ለዲሞክራሲና ለሉዓላዊነት ፓርቲ የስራ አስፈጻሚ ኮሚቴ አባል አቶ ገብሩ አስራት በበኩላቸው አቶ ቡልቻ በፖለቲካ ህይወታቸው ለሁሉም ኢትዮጵያዊ የሚመች ፍልስፍና የነበራቸው ሰው ነበሩ ሲሉ ገልጸዋቸዋል።
ከኛ ጋር መድረክ የሚባል መስርተን ነበር። የኢትዮጵያ ፌዴራል ዲሞክራቲክ መድረክ የሚባል መስርተን ማጀስ እስኪችሉ ድረስ እዛ ቆይተዋል። ሪታይር እስኪያደርጉ ድረስ ኢትዮጵያ ውስጥ አብሮ ለመኖር አብሮ ለመስራት የሚቻልበትን ሁኔታ ሁሉ ያመቻችሁ ነበር። እኔ ከእሳቸው አቋም በአንድ ወቅት ያስገረመኝ ነገር ቢኖር ይሄ መገንጠል ጥያቄ ይነሳ ነበር። ብዙ ጊዜ የሚነገረው ኦሮሞ ሊገነጠል ይፈልጋል የራሱን መንግስት መስርቶ እንጂ ከሌላው ኢትዮጵያ ጋር ለመኖር አይፈልግም የሚል ነበር ሲነገር የነበረው። እሳቸው ግን በይፋ ግን አይገነጠልም፣ ስለዚህ የምንገነጠል አይደለም ብለው ሲናገሩ በጣም ነበር ሰው በጣም በከፍተኛ ያደነቃቸው። ሁላችንም የሚበጅ ፖለቲካ መኖር አለበት በኢትዮጵያ ሲሉ ነበር። ለሁሉም በእኩልነት ፌር በሆነ መንገድ የሚያሳትፍ ፖለቲካ መኖር አለባቸው ከሚሉ ሰዎች አንዱ ናቸው አቶ ቡልቻ። ከዛ በተጨማሪ በዚህ በሽምግልናቸውም ጊዜም ሲካሄድ የተለያዩ አካባቢዎች ሄደው የምርጫ ቅስቀሳም ካምፔይንም አድርገዋል። ትግራይ ድረስ ሄደዋል። ትግራይም የነበራቸው ተቀባይነት በጣም ከፍተኛ ነበር።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በአቶ ቡልቻ ደምቅሳ ህልፈት የተሰማቸውን ሀዘን በማህበራዊ ትስስር ገጻቸው አጋርተዋል። ጠቅላይ ሚኒስትሩ አቶ ቡልቻ የሚችሉት ሁሉ ሀገራቸውንና አፍሪካን እያገለገሉ በአቋማቸው ጽኑ ህዝቦችን ለማቀራረብ የተጉ እውነት ነው ብለው ያመኑትን የትምና መቼም የሚናገሩ ነበሩ ብለዋል። የአቶ ቡልቻ የቀብር ስነ ስርዓት ፕሮግራም ልጆቻቸው ከሚኖሩበት አሜሪካ ኢትዮጵያ ከደረሱ በኋላ እንደሚወሰን ከቤተሰብ ያገኘ ነው መረጃ ያመለክታል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠው ለቀደሙ ዘገባ እናመሰግናለን። ቀጣዩ ዘገባ ወዳለንበት ዩናይትድ ስቴትስ ይመልሰናል። ተመራጩ ፕሬዚደንት ዶናልድ ትራምፕ የመንግስታቸውን ወጪ መቀነስ ይፈልጋሉ። የመንግስት ብቃት መምሪያ በሚል መጠሪያ የተሰጠው አማካሪ ኮሚሽን በዋናነት ይህን ጥረት እንደሚመራ ይፋ ተደርጓል። ይሁን እንጂ ውጥኑ በጽንሰ ሐሳብ ደረጃ ሲቀርብ አዲስ አይደለም። በዚህ ጉዳይ ላይ ዶራ ማኮየር ያጠናቀረችውን ዘገባ አሉላ ከበደ ያስደምጠናል።
ቢሊየነሩ ነጋዴ ኤላን መስክ ከፌደራል መንግስቱ ወጪ 2 ትሪሊዮን ዶላር እንዲቀነስ ይፈልጋሉ። ዶናልድ ትራምፕ ያቀረቡትና ባነስተኛ ወጪ የላቀ ስራ ለመስራት የሚያቀለውን የመንግስት ብቃት የተሰኘ ፕሬዝዳንታዊ አማካሪ ኮሚሽን በጋራ ይመራሉ። የኔስስ አስተዳደር የመንግስትን ወጪ ለመቀነስ ሲወጥን ታዲያ ይህ ያሁኑ የመጀመሪያው አይደለም። በደቡብ ካሮላይና ክፍለ ግዛቱ የኮስታል ካሮላይና ዩኒቨርሲቲ የፖለቲካ ሳይንስ ተባባሪ ፕሮፌሰሩ ጀስቲን ቦን ያስረዳሉ።
Presidents have been talking in one way or another about downsizing or reducing the role of government.
ፕሬዚደንቶች ከሪፐብሊኩ መስራት አንስቶ መንግስት የሚኖረውን ድርሻ በአንድም ሆነ በሌላ መንገድ ስለመቀነስ ወይንም ዝቅ ስለማድረግ ሲያስቡ ቆይተዋል።
የዩናይትድ ስቴትስ ምክር ቤቶች ቤተመጻሕፍት ሰነዶች እንደሚያመለክቱትም በ1800ዎቹ መጀመሪያ ላይ በሶስተኛው የዩናይትድ ስቴትስ ፕሬዝዳንት ቶማስ ጀፈርሰን የተጀመረው። ጀፈርሰን አንዳንድ የወታደራዊና የመንግስት የሥራ መደቦችን በማስቀረት ለጊዜው የመንግስቱ ወጪ ዝቅ እንዲል አድርገዋል።
I am convinced that at least 4 million have been given employment.
ቢያንስ 4 ሚሊዮን ሰዎች ሥራ እንደተሰጣቸው እርግጠኛ ነኝ ነበር ያሉት። እንደ አውሮፓውያን ዘመን አቆጣጠር በ1930ዎቹ ፍራንክሊን ዴላኖ ሩዝቬልት በጊዜው ዩናይትድ ስቴትስን ገጥሟት የነበረው እጅግ ከፍተኛ የኢኮኖሚ ድቀት ለመቋቋም የፌደራል መንግስቱ የሰው ኃይል እንዲጨምር አደረጉ። አዲሱም የሩዝቬልት እቅድ ሚሊዮኖችን ቀጠረ። ይህም ኢኮኖሚውን በማነቃቃት ድሃውን ህዝብ ከገጠመው ፈተና ለመታደግ በቃ። አገሪቱን የገጠመው ቀውስ እንዳበቃም ተጨምሮ የነበሩት የሥራ መደቦች እንዲቋረጡ ተደረገ።
I, Ronald Reagan, do solemnly swear.
እንደ አውሮፓውያን የዘመን አቆጣጠር በ1980ዎቹ መጀመሪያም ሮናልድ ሬጋን ቁጥራቸው 150 የሚደርሱ የግሉ ዘርፍ ባለሀብቶችና የንግድ ተቋማት መሪዎች ያሉበት ቡድን ውጤታማ ያልሆኑ የሥራ መደቦችን የሚያስወግድ ዘዴ እንዲቀይስ የጠየቁበትን ጸጋ የሚያጎናጽፍ ግሬስ ኮሚሽን በሚል የሰየሙትን ተቋም አቋቋሙ። Tom Schatz, የጸረ መንግስት ብክነት የተባለው ቡድን ፕሬዝዳንት ናቸው።
President Reagan asked the Grace Commission to
President Reagan መንግስት ራውን እንደ አንድ የንግድ ተቋም መስራት በሚችልበት አይን እንዴ ነው ኮሚሽኑን የጠየቁት።
የሮናልድ ሬጋን ፕሬዝዳንታዊ ቤተመጻሕፍት ድረገጽ በበኩሉ እንዲህ ይላል፣ አብዛኞቹ ምክረ ሐሳቦች በተለይም የምክር ቤቱን ህጋዊ ድንጋጌ የሚጠይቁት ጨርሶ አልተተገበሩም። ሁሉም ታዲያ አንዳንድ የታሪክ ተመራማሪዎች እንደሚሉት ሬጋን በሀገራዊ ውይይት ድጋፉ የማህበረሰብ ችግሮችን በመፍታቱ ረገድ የፌደራል መንግስቱ አነስተኛ ሚና እንዲኖረው ወደሚለው እንዲያዘነብል ማድረግ ተሳክቶላቸዋል።
እንደምትረዱት እንደውነቱ ከቀደመው ምዕተ ዓመት አንስቶ መንግስት በህብረተሰብ ውስጥ ያለውን ሚና በማስፋት የመጣ መጠነ ሰፊና መሰረታዊ የሆነ ለውጥ ውጤት ነበር።
እንደ አውሮፓውያን የዘመን አቆጣጠር በ1990ዎቹ ቢል ክሊንተን ቁጥራቸው ወደ 300,000 የሚጠጉ የፌደራል መንግስት የሥራ መደቦችን እንዲቀንሱ አደረጉ። ይህንንም በአመዛኙ በጡረታና አንዳንድ አገልግሎቶች ከመንግስት ውጪ ባሉ ድርጅቶች እንዲሰሩ በማድረግ ነው ያሳኩት። ቮን በበኩላቸው ግምገማቸውን እንዲህ ሲሉ ያስቀምጣሉ።
Certainly one of the more significant administrations.
በርግጥም በአዲሱ ዘመን የመንግስትን ሚና ዝቅ በማድረጉ ረገድ በወሰዷቸው እርምጃዎች ጎላ ብለው ከሚታዩት አስተዳደሮች አንዱ ነው።
ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው የፌደራል መንግስቱ የሥራ መደብ ቅጥሮች እንዲቋረጡና አንዳንዶቹም እንዲቀነሱ አዘዙ። አሁንም አዲሱ የመንግስት ብቃት አስፈጻሚ ኮሚሽናቸው ያን የጀመሩትን ሥራ ዳር እንዲያደርስ ይሻሉ። አንዳንዶች ታዲያ መንግስትን በንግድ ድርጅቶች አሰራር የማስተዳደርን ሐሳብ አዋጭነትና ብልህነት ይጠራጠራሉ። የታሪክ ተመራማሪው ጀምስ ግሮስማን የዩናይትድ ስቴትስ የታሪክ ጥናት ማህበር ዋና ዳይሬክተር ናቸው።
When you're the government, you are responsible to the people.
መንግስት ተሆን ተጠያቂነትህ ለህዝቡ ነው። እናም ግብህ አትራፊ መሆን አይደለም። አላማህ አገልግሎት ማቅረብና አገሪቱን ከጥላት መከላከል ነው። በግሉ ዘርፍ ውስጥ የሚፈጸሙ በርካታ የማጭበርበር ድርጊቶችና ብክነቶች አሉ። ስለሆነም የንግዱ ዘርፍ ሰዎችን የማጭበርበር ድርጊቶችና ብክነት የሚፈጸምባቸው ሁኔታዎች ፈልጎ ለማግኘት በጣም የተሻሉ ስለመሆናቸው እርግጠኛ አይደለም።
ትራምፕና መስክ የመንግስትን ሚና ለመቀነስ ያዙትን ሐሳብ ለማስተላለፍ ካሁን ቀደም በነበሩ ጥረቶች ወቅት ያልነበረ አንድ አዲስ መሳሪያ እየተጠቀሙ ናቸው። እንደ ሻት አስተያይዝ
there can be a faster and more comprehensive response because of social media.
የማህበራዊ ሚዲያ በመኖሩ ፈጣንና ጠቅላላ ምላሽ ሊኖር ይችላል። የምክር ቤት አባላት በደብዳቤ መልክ ይደርሷቸው ከነበረው የቀድሞ አሰራር ይልቅ አሁን በማህበራዊ ሚዲያ አማካኝነት ለሚቀርቡላቸው የበለጠ ምላሽ ይሰጣሉ።
ምንም አይነት የሰው ኃይል ቅነሳ ከመደረጉ በፊት በአመዛኙ የዩናይትድ ስቴትስ ምክር ቤት መፍቀድ ወይም መስማማት አለበት።
ከበደን ለቀደመው ዘገባ በእጅጉና መሰግናለን። ቀጣዮቹ ዘገባዎች ደግሞ በነገውለት ስለሚከበረው የገና በዓል የሚናገሩ ናቸው። ከአዲስ አበባን ጀምራለን። ገናን ለመቀበል በበዓል ግብይት ላይ ያገኘናቸው አስተያየት ሰጪዎች አንዳንድ የበዓል ፍጆታ ምርቶች ተመጣጣኝ ዋጋ ሲኖራቸው ገሚሱ ጭማሪ አሳይተዋል ብለዋል። በአዲስ አበባ አስተያየታቸውን የሰጡን ሸማቾችና ነጋዴዎች እንዳሉት ከዚህ ቀደም ከነበረው ሁኔታ በተለየ መልኩ መንገዶች በአብዛኛው ክፍት በመሆናቸው ምርቶች በበቂ ደረጃ ገብተዋል። ሆኖም የማህበረሰቡ የመግዛት አቅም ውስንነት ግብይቱን እንዳቀዘቀዘው ገልጸዋል። ብዙዎቹ እንደያቅማቸው ለበዓሉ ሲሰናዱ፣ በሌላ በኩል በአዲስ አበባ ቤታቸው የፈረሰባቸው ነዋሪዎች ደግሞ በዓሉን ለማክበር የሚያስችል ሁኔታ ውስጥ አይደለንም ይላሉ። ኬኔዲ አባተ ቀጣዩን ዘገባ ልኮልናል።
ዛሬ ታህሳስ 28 ቀን በገና በዓል ዋዜማ ለት በአዲስ አበባ ከተማ የበዓል ግብይት የሚከናወንባቸውን የገበያ ስፍራዎች ተዘዋውረን ቃኝተናል። ከብት፣ በግና ፍየል፣ ዶሮና እንቁላል እንዲሁም ሽንኩርትን የመሳሰሉ ለምግብነት የሚውሉ ምርቶች በገበያ ስፍራዎች በስተው ይስተዋላሉ። በስፍራው አግኝተን ያነጋገርናቸው ሸማቾችና አስተያየት ሰጪዎች በተወሰኑ ምርቶች ላይ ካለፉት ጊዜያት የተለየ የዋጋ ጭማሪ እንደሌለና በሌሎቹ ላይ ደግሞ ጭማሪ መስተዋሉን ተናግረዋል። በካራ የሚገኘው የበሬ ገበያ ቅኝት ካደረግንባቸው ስፍራዎች አንዱ ሲሆን ዋጋው ተመጣጣኝ እንደሆነ ሸማቾች ገልጸዋል። መንገዶች ክፍት በመሆናቸው በቂ ከብቶች መግባታቸው የዋጋ ጭማሪ እንዳይኖር አድርጓል ባይናቸው። አቶ ወንድሙ ጎለሽ የተባሉ አስተያየት ሰጪ
ከፍተኛው እስከ 150 እስከ 2200 ድረስ አለ። ከፍተኛው ማለት ነው። ደሞ እንደመጠኑ አለ። እንደመጠኑ ሰው ገዝቶ እንደመጠኑ ለመብላት የተዘጋጀ በሬዎችን አሉ። እና ዘንድሮ ትንሽ ከእንቁጣጣሽ የተሻለ ሁኔታ አለ። መንገዱ ሁሉ ክፍት ስለሆነ ብዙ በሬዎችን ገብቷል። ጥሪም ጥሩ ነው። እንደ አቅሙ ያገኛል።
አቶ ጌቱ ገብረ ህይወትም ይህንን አስተያየት ያጠናክራሉ።
ያው እንግዲህኛ እንደ አቅም ነው። ለራሳችን አራት ሆነን ምናርደው ነው የገዛ ነው። አምና ከማነው ለዘመናው ለወጫ ከገዛ ነው ውስጥ ይሄን ይሃል ጭማሪ የለውም። ዋጋው ተመጣጣኝ ነው ማለት ካለው የገበያ ሁኔታ አኳያ ይሄን ይሃል ውድ ነው የምትለው አይደለም። ደህና ነው።
የበሬ ነጋዴ ሆነው ባህሩ ሲዩም በበኩሉ በቂ የከብቶች ግብይት ቢኖርም የሸማቾች ቁጥር ግን አነስተኛ መሆኑ እንደሚያሳስበው ይገልጻል።
ገዢው ትላንትና ነበር አሪፍ፣ ዛሬ ገዢ የለም። እየተሸጠ አይደለም ዛሬ። ይኸው እንደምታይ ነው፣ በጣም ብዙ ከብት አለ ግን ምገዛ ሰው የለም። ይሄኛው ይሄ እኔ 95 ይችላል ብዬ ነበር፣ አሁን 85 ነው የሚሉኝ። ወስኜ ልሸጠው ነው። አዋጣ ኪሳራ ነው። 88 የገባ ስለሆነ ያው 3000 ቀንሼ ልሸጠው።
በግና ፍየልም እንደዚሁ በገበያ ስፍራዎች ላይ በበቂ ደረጃ ቢገኙም የሸማቾቹ ቁጥር ግን አነስተኛ ነው። ዋጋቸው ከፍ ያለ መሆኑ ለሸማቹ ማነስ ምክንያት እንደሆነ አቶ ግዛቸው ዘውዴ የተባሉ ሸማች ገልጸዋል።
ብዙ ጊዜ በዛ አካባቢ የመጣው ፍየልም ገዛለው በግም ገዛ ነበር። የዘንድሮው ገበያ ግን እጅግ በጣም ጨምሯል። አምና ይንገዛ የነበረው ወደ 13000 የነበረው አሁን ወደ 18000 ገብቷል። ና ጭማሪው ትንሽ ናር ያለ ነው። አይታይት አርገን መግዛታችን አይቀርም፣ እንገዛለን። በአመት አንድ ጊዜ የሚመጣ ስለሆነ ገዝተን ቤተሰባችንን እናውላለን።
የበግና ፍየል ነጋዴ የሆኑት አቶ ደርቤ ተፈራም እንዲሁ ዋጋው ከወትሮው ከፍ ያለ መሆኑን ገልጸው የማህበረሰቡ የመግዛት አቅም ማነስም ለገበያው መቀዛቀዝ ምክንያት ነው ባይናቸው።
አቅርቦቱ ነፍ ነው አለ ገብቷል። ያው መቼም በአራቱ ማዘን ይገባል። ትንሽ ሰው አቅም ያጣ ነገር ይመስላል። ከ8000 እስከ ከፍተኛ 30000 ድረስ ይሸጣል ፍየል። ከዛ በግምሞ እንደዛው አምና በዚህን ሰዓት እኩል አድርሰናል አጣናቀን ማለት ነው። አሁን ዛሬ ነገ በዓል ነው። ይሄንን እንደዚህ ይዘን የሚያድር ከሆነ ያሰጋል። ያው ዞሮ ዞሮ ሽያጩ የሚሸጠው ውድ ነው።
በሾላ ገበያ ደግሞ ዶሮ እንቁላልና ሽንኩርትን የመሳሰሉ ግብይቶችን ተመልክተናል። ከ500 ብር ጀምሮ የሚገኘው ዶሮ ይህ ነው የሚባል ጭማሪ እንዳልታየበት የነገሩን ሸማቾች አንድ እንቁላል እስከ 18 ብር እንደሚሸጥና ሽንኩርትና ቅቤን የመሳሰሉ ምርቶች ደግሞ ውስን ጭማሪ እንደታየባቸው ተናግረዋል። ይህ በእንዲህ እንዳለ በኮሪደር ልማት ምክንያት በቅርቡ ቤታቸው የፈረሰባቸው የአዲስ አበባ ከተማ ነዋሪዎች በአሉን ባስቸጋሪ ሁኔታ ለማሳለፍ ተገደናል ይላሉ። በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀን አንድ አስተያየት ሰጭ እኛ ጋር የበዓል ድባብ የለም ሲል በአሉን እንደወትሮው እንደማያከብሩ አብራርቷል።
ያው እቤት ፈርቱብ ምናምን በሚያስጠላ ሁኔታ ላይ እቃ ተበታትኖ እንደፈለክ በቃ ምንም በማታረግበት ሁኔታ ላይ ያለው ያስጠላል። ምንም በዓልም በዓል ድባቡ በጣም ነው የሚያስጠላው። በቃ ቤት ፈርቱብ እቃ በየቦታው ተበታትኖ ምን አይነት ነገር ነው? ምንድን ነው የምታከብረው? አመት በዓል አመት በዓል አይመስልም። አሁን እኮ እንደ ተፈናቃይ ነው። በቃ እቃ በሌለበት ምንም ደስተኛ የምትሆነው እኮ ተሰብስበ አንድ ልጅ አንድ ቦታ ሌላ ልጅ ሌላ ቦታ ሆኖ ምናምን ነው የምታከብረው። ገብቷል ወይ? ቤት ተከራይሽ ይሆናል። ያ የተከራየሽ ቤት ሁለት ሰው ወይ ማዘርህን እና ወይ አንድ አብሯት የሚያግዛት ሰው ይኖራል። በቃ ሌላ ተበታት ነው ማለት የሚያስጠላ ነው በጣም። እና ምንም በቃ የሚታረድ ምንም የለም ያስጠላል። በቃ ብራዘር ውሃ ማለት በፊት የምትጠቃቀሟቸው በራሴ ቤት የነበሩ ነገሮች ስለሌሉ ለየት ያለ ነው። ለእኛ አዲስ የሆነ በቃ የሚያስጠላ ጊዜ ነው አሁን ላይ ያለንበት። ቤተሰብ የተበታተነበት አለ ገብቷል። አከራይም ደግሞ እንደዚህ አያከራየም። ስለዚህ ቤተሰብ ግማሽ ሌላ ግማሽ ሌላ ቦታ እንደዚህ የሆነበት ሰው አለ። የሚያስጠላ ድባብ ነው።
ያም ሆነ ይህ የ2017 ዓ.ም የገና በዓል ነገ ታህሳስ 29 ቀን የሚከበር ሲሆን ጠቅላይ ሚኒስትር አብይ አህመድ የእንኳን አደረሳችሁ መልእክት በማህበራዊ የትስስር ገጾቻቸው አስተላልፈዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ አማራ ክልል ላሊበላ ይወስድናል። የገና ሃይማኖታዊ በዓል በድምቀት የሚከበርበት በአማራ ክልል ላሊበላ ከተማ ነው። ግጭት ባልነበረበት ወቅት ቀን በዓሉን ለማክበር ከአካባቢው ነዋሪዎች በተጨማሪ በየዓመቱ ብዙ ሰዎች ወደዚህ ስፍራ ይጎርፉ ነበር። ዘንድሮስ የሚለውን ደግሞ መስፍን አራጊ ያስቃኛል።
ገና በኢትዮጵያውያን የክርስትና እምነት ተከታዮች በአብይነት ከሚከበሩት በዓላት ቀዳሚው ነው። በአማኞች ዘንድ የእምነቱ ራስ ተደርጎ የሚቆጠረው ኢየሱስ ክርስቶስ ከድንግል ማርያም የተወለደበት የልደቱ ቀን ነውና አማኞች በዓሉን በተለያዩ ሃይማኖታዊና ባህላዊ ትውፊቶች ይዘክሩታል። ብዙዎች ገና ልደት፣ ልደትንም ገና ሲሉ እንዳመችነቱ እያቀያየሩ ይጠሩታል። የሁለቱ አንድነት ከምን የተቀዳ ይሆን? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አገልጋይ መጋቢ ሐዲስ ሚስተር ሰላሴ ማናዬ የሚሉት አላቸው።
በተለምዶ ገና ይባላል። ትክክለኛ መጠሪያው ጌና የሚል ነው። ጌና የግሪክ ቃል ነው። ወደ አማርኛ ሲተረጎም ዘውቱ ልደቱ ለጊዜ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ማለት ነው ጌና ማለት። በተለይ የአዲስ ኪዳን መጻሕፍት አብዛኛዎቹ በግሪክ ቋንቋ የተጻፉ ናቸው። የነገር ሃይማኖት የትንቢት ሃይማኖት መሰረትም አለ። እንግዲህ የአዲስ ኪዳን መጻሕፍት ሁሉም ሊባል በሚችል መልኩ የተጻፉት በግሪክ ነው አብዛኛዎቹ። እኛም አዲስ ኪዳን የተቀበልነው ከግሪክ ነው ወደ ቅዱስ ቋንቋ በመጽሐፍ ቅዱስ ከተጻፈባቸውና ጥንት ሲሰጥባቸው ከነበሩ ቋንቋዎች ሳይተረጎሙ የመጡ ቃላት እናገኛለን። ማስያ፣ ክርስቶስ፣ ምን የመሳሰሉ ቃላት ጌና የሚለውን ቃል እንዲሁ ቃሉ እንዲሁ እንዳለ በዓሉን ለመግለጽ ተቀምጧል። በመጽሐፍቶቻችን ይገኛል።
የክርስቶስን ልደት ሀገራት እንደ ራሳቸው ታሪክና ትውፊት ያከብሩታል የሚሉት መጋቢ ሐዲስ ኢትዮጵያ ከሌሎች የምትጋራቸው የምታጋራቸውም እንዳሉ ሆነው የራሷ መገለጫ ልዩ ስርዓት እንዳላት ያብራራሉ።
ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሁሉም አህታዊ ቤተክርስቲያናት ወይም ከምዕራባውያን ቤተክርስቲያናት የተለየ ራሱ የሆነ መልክ አለው። አከባበር ልዩ የሚያደርገው ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስጋና ስል ሲያሬድን መሰረት ያደረገ ስለሆነ እንግዲህ ምስጋና ራሱ የቻለ ባሉ የተመለከተ ምስጋና አላት። ያ ምስጋና ደግሞ በሌሎቹ የለም አይደለም። በግሪክ በአህታዊ ቤተክርስቲያናት የሚባሉት በግብጽ፣ በሶሪያ ባህር ላይ፣ በህንድ እንዲሁም አህት ተብሎ የሚጠሩት አህት ተብሎ ከሚጠሩት የኤርትራ ቤተክርስቲያን ና ኦርቶዶክስ ቤተክርስቲያን የሚመስል የበዓል አከባበር ወይም ምስጋና ስንቅ ያለ።
በሰሜን ወሎ ሀገረ ስብከት የደብረ ሮሃ የቅዱስ ላሊበላ ገዳም ጽህፈት ቤት የህዝብ ግንኙነት ኃላፊ ዲያቆን ተስፋውቤ ገና በላሊበላ ሲከበር ልዩ ከሚያሰኟቸው ክዋኔዎች ውስጥ የተወሰኑትን ይጠቅሳል።
ይህን ቀን በቅዱስ ላሊበላ ልዩ የሚያደርገው ምንድን ነው? በዚሁ ቀን በታህሳስ 29 ቀን ማለት ነው ንጉስ ቅዱስ ላሊበላም ልደቱ ቀን ነው ማለት ነው። እንግዲህ ከጌታችን ከበላጅታችን ከኢየሱስ ክርስቶስ ልደት ጋራ አንድ ስለሚሆን አማኙም የሆነውም ቱሪስቱ መጥቶ በዚህ ዕለት ቅዱስ ላሊበላ የሚደረገውን አጠቃላይ መንፈሳዊ ክንውን ይከታተላል።
በላሊበላ የገናን በዓል ለመታደም ያቀና ምእመን የቤዛ ኩሉን ሃይማኖታዊ ክዋኔ ሳይታደም አይመለስም። ይህም ለበዓሉ ድምቀት ለአካባቢው ልዩ መገለጫ ነው። ዲያቆን ተስፋ ይቀጥላሉ።
ቅዱስ ላሊበላ የሰራቸው 11 ውቅር አብያተ ክርስቲያን ናቸው ከአንድ ዓለት ማለት ነው። የመጀመሪያው በ28 ቤተ አማኑኤል ከተባለው ተቁሞ ያድራል ማለት ነው። 28 ለ29 ሌሊቱን በሙሉ ይቆማን እዛ ቤተ ማርያም ላይ። መጨረሻ ላይ ቅዳሴ ከተወጣ በኋላ አባቶቻችን የራሳቸው የሆነ ዜማ አላቸው። ከተራራው ላይ ወጥተው ቤዛ ኩሉ ዓለም ዮም ተወልደ የዓለም መድኃኒ ዛሬ ተወለደ እያሉ ላሊበላ ባነጸው ማሚ ጋራ ላይ ወጥተው ክርስቶስ እንደተወለደ በዚህም ቀን ዓለም እንደዳነ ለህዝቡ ብስራትን የሚያደርጉበት ልዩ ስርዓት ነው ማለት ነው።
ይሁን እንጂ በላሊበላ በደማቅ ስነ ስርዓት የሚከበረው የገና በዓል መጀመሪያ በኮቪድ ወረርሽኝ፣ ቀጥሎ በሰሜኑ ጦርነት፣ አሁን ደግሞ በመንግስት ኃይሎችና በፋኖ ታጣቂዎች መካከል በሚደረገው የትጥቅ ግጭት መቀዛቀዙን የሰሜን ወሎ ዞን ባህል ቱሪዝም መምሪያ ኃላፊ ገነት ሙልጌታ ለአሜሪካ ድምጽ ገልጸዋል። መንግስት በአካባቢው ተፈጠረ ያለውን የቱሪዝም እንቅስቃሴ መቀዛቀዝ በገና በዓል ለማደስ የበዓል ታደሙ ጥሪ ለምእመኑ ያስተላልፈው ከቀናት በፊት ነበር። ጥሪውን ተከትሎ ምእመኑ ወደ ስፍራው በመድረስ ላይ መሆኑን መምሪያ ኃላፊዋ አስታውቀዋል።
ከአገልግሎት ዘርፉ አጠቃላይ ያሉ ሆቴሎች ሙሉ ዝግጅታቸውን ጨርሰው እንግዶች እያረፉበት ይገኛል። በረራዎችም ኤርፖርት ምቹ ሁኔታ ተፈጥሯል። ከአዲስ አበባ ላሊበላ፣ ከባህር ዳር ላሊበላ፣ ከጎንደር ላሊበላ በአጠቃላይ ያው መግባት ያለበት እንግዳ የሚገባበት ምቹ ሁኔታ አለ። እግረኞች ከሚገባው በላይ ገብተዋል። ሲወርድ ሲዋረድ የመጣው የአባቶቻችን ምንም ይዘቱ ሳይበረስ የእግር አጠባ ፕሮግራም እያደረጉ ምቹ ሁኔታ እያስያዙ የላሊበላ ሰው እንግዶችን ተቀብለዋል። በባስ የሚመጡ እንግዶች ጀምረዋል።
በግል ስራ እንደሚተዳደሩ የገለጹልን ያየሄራት ክንዶ የተባሉ የወልዲያ ኗሪ መንግስት በዓሉን ለማክበር ያደረገውን ጥሪ ቢሰሙም ወደ ስፍራው ተጉዘው ለማክበር አለም መድፈራቸውን ተናግረዋል። አስተያየት ሰጪው ከዚህ ቀደም በአመት ቢያንስ አንድ ጊዜ ወደ ላሊበላ ያቀኑ እንደነበር ጠቁመው አሁን ግን በአካባቢው በተካሄዱና እየተካሄዱ ባሉ ግጭቶች ምክንያት ላሊበላን ከጎበኙ 3 አመት እንዳለፏቸው አያይዘው ገልጸዋል።
አካባቢው የጸጥታ ሁኔታ አንጻር ከፍተኛ ስጋት አለ።
የጸጥታውን ችግር በተመሳሳይ በስጋትነት ያነሱት አይነ አዲስ ፈለቀ የተባሉ የአዲስ አበባ ነዋሪ በበኩላቸው የኑሮ ውድነቱም ጭምር ወደ ላሊበላ ቀንተው በዓሉን እንዳያከብሩ እንዳደረጋቸው ጠቁመዋል።
ያው ወደ ላሊበላ በትንሹ 6 ዓመት ጊዜ ሄድ ነበረ። አሁን ግን ባለው የጸጥታ ችግር ምክንያት ሄድኩ። ከ4 ዓመት በላይ ሆኖኛል። በአውሮፕላን ለመሄድ የትራንስፖርቱ ኮስት በጣም ውድ ነው። በየብስም በባቡርም ለመሄድ በየቦታው ለምሳሌ ትናንትና ወደ ደብረ ሲና ወደ ደብረ ብርሃን አካባቢ መኪናዎች ታግተው ነበር። ስለዚህ መሄድ አንችልም። እንደውም አሁን መሄጃ ጊዜያችን ነበር። ጸሎት የምናደርግበት ከእግዚአብሔር ጋር የምንታረቅበት ሱባኤ የምንገባበት ጊዜ ነው። ምክንያቱም ይኸው እያየ ነው ጦርነቱ ሳያንስን ደግሞ አሁን በመሬት መንቀጥቀጥ የሚመጣው ችግር እያየ ነው ነው።
የሰሜን ወሎ ባህል ቱሪዝም መምሪያ ኃላፊ ወይዘሮ ገነት በበኩላቸው በዓሉ በሰላም ተጀምሮ በሰላም እንዲጠናቀቅ ቅድመ ስራዎች መሰራታቸውን አመልክተዋል።
ላሊበላ ከተማ የሚኖረው በቱሪዝሙ ነው። መተዳደሪያው ያመስ ልብሱን ጉርሱን የሚይዘው እና ከዛ ጋር ተያይዘው የነበሩ የተፈጠሩ የስራ እድሎች በጋይዱ፣ በሆቴል ማህበሩ፣ በእደ ጥበብ ማህበሩ፣ በሁሉም የማህበረሰቡ እንቅስቃሴ በጣም የተጎዳ ዘርፍ እንግዲህ ማህበረሰቡን በቅርብ በቃ እርቦናል። ሰላም እንፈልጋለን፣ ላሊበላ ወደ ነበረበት ይመለስልን የሚል ሰልፍ አድርጓል። ከዛ ጋር ተያይዞ አሁን እንግዲህ ከነበረው በተሻለ መጠን እንግዶች እየገቡ ያሉበትና ሰላም ነው።
በተለይ የሁለት ተጋጣሚ ቡድን ተሰላፊዎች ከጨዋታ በኋላ አሲና ገና እያሉ በዜማ የሚደምቁበት፣ አሸናፊው እንደ አቅም ስጦታ የሚበረከትለት የገና ጨዋታ አሁን አሻራው እየደበዘዘ ቢመጣም አመታዊ ውድድሮችን በማድረግ ትውፊቱን ለማሻገር ጥረት ከሚያደርጉት ውስጥ የደሴ ደብረ ቤተል ቅዱስ ስላሴና ቅዱስ ገብርኤል ካቴድራል ይተከሳል። የካቴድራሉ ሰባኪ ወንጌል ዲያቆን ኢያሱለማ
ገና ይመታል ካቴድራላችን ላይ ማለት ነው። ከያካባቢው የሚወጡ ያብነት ተማሪዎች አሉ። በሱ ይሰባሰባሉ። እንደገና ደግሞ በቤተክርስቲያኑ ዙሪያ ያሉ ያጥቢያው ምእመናን የሰንበት ተማሪዎች አሉ። በአጥቢያው የሚያገለግሉ ካህናት ዲያቆናት አሉ። እነዚህ ሁሉ እንግዲህ ያው በይተለያየ መስክ ቤተክርስቲያኑን ሲያገለግሉ ነው የሚቆዩት። በገና ሰሞን ግን እነዚህ ሁሉ አንድ ሆነው ትውፊቱን ባህሉን በጠበቀ ሁኔታ የጌታ መወለድ የሰው ልጆችን ከመላእክት ጋር የሰው ልጆችን ከእግዚአብሔር ጋር አንድ እንዳደረገ ታሳቢ በማድረግ በዚህ ትውፊት መሰረት አባቶቻችን ባስተላሉ ገና እየመጡ አንድ ሆነው እየተጫወቱ እግዚአብሔርን በዝማሬ እያመሰገኑ ካህናት ሰንበት ትውፊትና የአብነት ተማሪዎች ማለት ነው በአንድ ሆነው ደስ በሚሉ ያከብራሉና እነሱን ያው ዘንድሮ እንግዲህ ትንሽ አካባቢያችን ያለው ሰላማዊ ሁኔታ ምንም እንደ ደሴ በአንጻራዊነት ሰላም ቢሆንም አካባቢው ትንሽ ስላለ ዘንድሮ በተሻለ መጠን አስበው ለማዋል ዝግጅት በማድረግ ላይ እንገኛለን።
መልካም የልደት በዓል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌ ለቀደመው ዘገባ አመሰግናለሁ። ቀጣዩም ዘገባ ከገና በዓል አከባበር ጋር የሚያያዝ ነው። የኤርትራን የገና በዓል አከባበርና ገበያ ምን እንደሚመስል በመቀጠል የሚያስቃኝን ደግሞ ብርሃነ በርሀ ነው።
የዓመቱ ታህሳስ 29 የሚከበረው የኢየሱስ ክርስቶስ የልደት በዓል ወይ የገና በዓል በኤርትራ ክርስትና ሃይማኖት ተከታዮች ዘንድ ከሚከበሩ ሃይማኖታዊ በዓላት መካከል ትልቅ ስፍራ የሚሰጠው በዓል ነው። የእምነቱ ተከታይ የሆኑ የአስመራ ነዋሪዎችም ለበዓሉ የሚሆን አስቤዛና የእርድ እንስሳ ለመግዛት ካለፈው የቅዳሜ ገበያ ቀን ጀምረው እስከዛሬ የዋዜማው ቀን ድረስ ላይታች ሲሉ ነው የሰነበቱት። በዓሉን ምክንያት በማድረግ የአሜሪካ ድምጽ ያነጋገራቸው የክርስትና እምነት ተከታይ የሆኑት የአስመራ ከተማ ነዋሪ የበዓሉን ሃይማኖታዊ አከባበር ስርዓት አስመልክተው እንዲህ ሲሉ አብራርተዋል።
በቤተ ክርስቲያን ለ45 ቀን ጾመን ከህዳር 15 እስከ ታህሳስ 29 ማለት ነው። በቤተ ክርስቲያን ደግሞ ሌሊቱን በማህሌት ይታደራል በቅዳሴ። ከዛ እንደ ትንሳኤ ደግሞ ከግማሽ ለሊት በኋላ እርዱ ይጀመራል ማለት ነው። ከዛ በፊት የቤተ ክርስቲያን ዘንድ አይፈቀድም ማለት ነው። ስለዚህ ያለው ቤት ያፈራውን ተካፍሎ መብላትን መጠጣትን ያሳያል ማለት ነው። ታላቁ ግን የጌታችን መድኃኒታችን ኢየሱስ ክርስቶስ ስጋው እንደሆነ መብላት ነው።
በአስመራ ማይተመናይ በተባለ የእርድ እንስሳ መሸጫ ገበያ የቅርጫ ላም ሲገዙ ያገኙዋቸው አስተያየት ሰጪ ደግሞ ስለ ከብት ገበያው ተከታዩን ብለዋል።
እንዳጋ ደህን ጽቡቅ ይዘለ ከብት ብዝሕለዋ ዕዳጋ ኸማን ኣዚ ክብርክ ባህል ኣይከኣልኒ።
ገበያው ጥሩ ነው። ብዙ ከብቶች አሉ። ብዙ ውድ ነው አይባልም። የትላልቆቹ ዋጋ ደግሞ ከ7500 እስከ 8000 ናቅፋ ይደርሳል። በኢትዮጵያ እስከ 70000 ብር ማለት ነው። አሁን ያለንበት የታሳስ ወር ነው። ብዙውን ጊዜ ከብቶች በብዛት ወደ ገበያ ስለሚቀርቡ ይረክሳል። ከእንቁጣጣሽና ከመስቀል በዓል ጋር ሲነጻጸር አሁን ግን ዋጋቸውን ትንሽ ጨምረዋል።
ለበዓሉ ፍየል እንደሸመቱ የተናገሩ ሌላ አስተያየት ሰጪ ደግሞ ከመደበኛው የገበያ ቀን የዋጋ ጭማሪ መታየቱን ነው የተናገሩት።
ናምታብ ሰላም ይስተሐና ብንታም ጽቡቅ ይደሎ ናይ ክብርካ አደም አልቲ ይከብር አደም አልቲ ሐስር ኮሚዩ
መልካም በዓል ይሁንልን። የገበያ ነገር በየጊዜው ነው የሚቀያየረው። በተለይ በበዓል ወቅት የዋጋ ጭማሪ ይታያል። ዋናው ነገር በሰላም በዓሉን ማሳለፉ ነው። እኔ ሁለት ፍየሎች ያንዳንዳቸው 2000 ናቅፋ የገዛኋቸው። ትልልቅ በጎች ዋጋቸው ከ3000 እስከ 4000 ናቅፋ ይደርሳል። ሙክት ፍየሎችም ከ2000 እስከ 2500 ይደርሳሉ። ትንንሾቹ ከ7 እስከ 800 ናቅፋ ሰው እንደያቅሙ ሲሸምት ታይቷል። በኢትዮጵያ ከ10000 እስከ 25000 ብር ማለት ነው። ካለፈው መደበኛ ገበያ ጋር ሲወዳደር ጭማሪ አሳይቷል።
ዛሬ በዶሮና አትክልት ገበያ ተዘዋውሬ እንደተመለከትኩት መካከለኛ ዶሮ 150 ናቅፋ፣ ከፍተኛው ደግሞ እስከ 300 ናቅፋ፣ የአበሻ እንቁላል 7 ናቅፋ፣ የፈረንጅ እንቁላል ደግሞ 8.50 ሲሸጥ ውሏል። ሽንኩርት ለኪሎ ከ20 እስከ 25 ናቅፋ፣ ቲማቲም ደግሞ ከ15 እስከ 20 ናቅፋ ሲሸጥ፣ ቅቤ ደግሞ ለኪሎ ከ300 እስከ 350 ሲሸጥ ውሏል። ለአሜሪካ ድምጽ ራዲዮ ብርሃነ በርሀ አስመራ።
ከአሜሪካ ድምጽ የሚተላለፍላችሁን የሰኞ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት አድማጮቻችንና ተመልካቾቻችን። አሁን ደግሞ ወደ ሌሎች ዘገባዎች እንሻገራለን። በኢትዮጵያ የሚታዩ ግጭቶች እንዲሁም የግብዓት እጥረት የወባ በሽታ ለመከላከል ፈተና መደቀናቸውን የክልል የጤና ተቋማት አስታውቀዋል። የአማራ፣ የኦሮሚያና የትግራይ ክልሎች የጤና ቢሮዎች ለአሜሪካ ድምጽ እንደገለጹት በክልሎቹ የሚታየው የወባ በሽታ ስርጭት አሳሳቢ ሆኗል። የዚህን ዝርዝር ገብረ ሚካኤል ገብረ መድን ያስደምጠናል።
በአማራ ክልል ሰሜን ወሎ ዞን የቡግና ወረዳ ነዋሪ የሆኑት አባ ገብረ እግዚአብሔር ዝናቤ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ወረዳው ከሰሜን ኢትዮጵያው ጦርነት ጀምሮ እስካሁን ድረስ ትጥቃዊ ግጭት የሚካሄድበት መሆኑን ገልጸው በጦርነቱ ምክንያት የወባ በሽታ መከላከያ መድኃኒቶችን ስለማናገኝ ተቸግረናል ይላሉ።
ያው በጦርነቱ ምክንያት መድኃኒቶች ብዙ ጊዜ አይቀርቡምና በዘንድሮ ዓመት በጣም ብዙ ህዝብ ነው ወደ በወባ የታመመው። ይሄ ነው የቁጥሩን ማስቀመጥ ለኔ ይከብደኛል፣ ግን መጠነ ሰፊ የሆነ ህዝብ ነው በወባ የታመመው።
በአማራ ክልል የህብረተሰብ ጤና ኢንስቲትዩት የወባ መከላከልና መቆጣጠር አስተባባሪ አቶ ዳምጤ ላንከር በበኩላቸው ወባ የጤና ስጋት ሆኖ መቀጠሉን አብራርተዋል። እሳቸው ለአሜሪካ ድምጽ በሰጡት ቃለ መጠይቅ ምንም እንኳን በአሁኑ ጊዜ የዝናብ ወቅት ከማብቃቱ ጋር ተያይዞ የስርጭት መጠኑ ቢቀንስም ችግሩ ግን ቀጥሏል ይላሉ።
ባለፈው ህዳር አጋማሽ አካባቢ 82000 የሚሆኑ ህሙማን በአንድ ሳምንት ተይዘው ነበር። ከዚያ ወደ 75 ዝቅ አለ። ከዚያ ደግሞ ወደ 64000 ዝቅ አለ። አሁን 52000 ላይ ነው። በዚህ ሱባለም ጤና ድርጅት ሳምንት ተቆጣጣሪ መሰረት 51ኛው ሳምንት ላይ ነን። አሁን 52000 ህሙማን ሪፖርት ተደርጓል በአንድ ሳምንት። በአጠቃላይ 1,338,107 ህሙማን ከሐምሌ እስካሁን ባለው ሪፖርት ተደርጓል ማለት ነው።
የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበውም እንደዚሁ በተለይም ከቅርብ ዓመታት ወዲህ በኦሮሚያ ክልል የወባ ስርጭት እየጨመረ መሆኑን አመልክተዋል።
አጠቃላይ ባለፉት 3-4 ዓመታት የወባ ስርጭት ከሌላ ጊዜ በላይ ጨምሯል። ከዓመት ወደ ዓመት እየጨመረ ነው የመጣው። ኬዞቹ እየጨመሩ መጡና ከ2014-15-16 ያሉ ዳታዎች የሚያሳዩ እንደ ወረርሽን በተወሰነ ዞኖች ከኦሮሚያ ክልል ማለት ነው እና ወረዳዎች ውስጥ ነበረ። በ2017 ግን ከሌላውም ጊዜ በላይ ቁጥሮቹ በፊተኛ ነበሩ። በአንድ የተወሰኑ አካባቢዎች 2-3 እጥፍ የጨመረበት ሁኔታዎች ነበሩ እና ቁጥሩም ከፍተኛ ነበረ። በአጠቃላይ በአመት ሪፖርት የምናደርጋቸው ኬዞቹ ከፍተኛ ናቸው። ከዚህ በፊት ሪፖርት ከምናደርጋቸው በላይ በ3 እጥፍ የጨመረበት ሁኔታዎች ነበሩ።
የክልሉ ነዋሪዎች በበኩላቸው የወባ በሽታው ለሰዎች ህይወት ማለፍ ምክንያት እየሆነ መምጣቱን ይገልጻሉ። በጉዳዩ ዙሪያ ለአሜሪካ ድምጽ አስተያየት ከሰጡን በምዕራብ ወለጋ ዞን የቆንዳላ ወረዳ ነዋሪዎች አንዱ የሆኑት አቶ ኢድሪስ አሜ በበሽታው ሰዎች እየሞቱ መሆናቸውን ይገልጻሉ።
የ10 ዓመት ልጄ በወባ በሽታ ተይዞ ሕክምና ሳያገኝ ከሁለት ሳምንት በኋላ ሕይወቱ አልፏል። በሰፈራችን በሳምንት ከ5 ሰዎች በላይ በወባ በሽታ ሕይወታቸው አልፏል። በተለይም ከወረዳው ዋና ከተማ ርቀው የሚገኙ የገጠር ቀበሌዎች የሕክምና አገልግሎት አያገኙም። በጸጥታ ችግር ምክንያት ወደ ከተማ ሄደው መታከምም አይችሉም።
የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበው በበሽታው ስለተያዙትና ሕይወታቸውን ስላጡት ሰዎች ብዛት አሃዛዊ መረጃ እንዲሰጡን ያቀረብንላቸውን ጥያቄ ከመመለስ ተቆጥበዋል። የአማራ ክልሉ የወባ መከላከልና መቆጣጠር ስርዓት አስተባባሪው አቶ ዳምጤ ላንከርም የወባ በሽታው በክልሉ እየተዛመተ እንደሚገኝ አመልክተው ጫናውም በአብዛኛው በምዕራብ የክልሉ አካባቢዎች እንደሚያመዝን ገልጸዋል።
ከምዕራብ ጎጃም ጀምረው ምዕራብ ጎጃም፣ አዊ፣ ባህር ዳር ከተማ አስተዳደር፣ የደቡብ ጎንደር፣ የማዕከላዊ ጎንደር፣ የምዕራብ ጎንደር ዞኖቻችን በአጠቃላይ የምዕራቡ የአማራ ክልል 90% የሚሆነውን የወባ ስርጭት ጫና ይሸፍናሉ ማለት ነው።
በሽታውን ለመከላከል መድኃኒትን ጨምሮ የሕክምና ግብዓት ከጤና ሚኒስቴር ይቀርብልናል ያሉት አቶ ዳምጤ፣ ሆኖም እሳቸው ወቅታዊ ሁኔታ ብለው የገለጹት ግጭት ግብዓቶችን ለማሰራጨት እንቅፋት መሆኑን ተናግረዋል።
በወቅታዊ ሁኔታ መድኃኒት የሚጓጓዝባቸው ሁኔታዎች የመዘግየት ሁኔታዎች አሉ። ያው ከላይ ማምጣት ከሰው ወደ ታች ማውሰድ።
ዶክተር ተስፋዬ በበኩላቸው ቀደም ሲል በተወሰኑ ዞኖችና ወረዳዎች ብቻ የሚታወቀው የወባ በሽታ በአሁኑ ጊዜ በርካታ አካባቢዎችን ማዳረሱን ገልጸው በክልሉ ያለው ግጭት ደግሞ የመከላከያ ግብዓት ስርጭትን እያስተጓጎለ ነው ብለዋል።
በብዛት በብዛት የሚጎዱ ከምስራቅ ወለጋ በሚወስድ አሁን ግዳ ክላስተር የሚባሉ አሉ። ወደዛ ወደ ግዳ ያና ኢቬንቱ የሚባሉ አካባቢዎች ለማድረስ የሚከብድበት ሁኔታዎች ነበሩ። እንደዚሁም ቀለም ወለጋ አካባቢ አልፎ አልፎ ግዳም የሚባል አካባቢ አንፍሎ የሚባል አካባቢዎቹ እንደልባቸው እነሱ መጥቶ ማውሰድ በጣም ይከብዳቸዋል። የወረዳ ሰዎች እኛንን የምንልክላቸው እኛም ደግሞ አንዳንድ ጊዜ ችግሮች ሲኖሩ በመሃል የሚቀሩበት አለ፣ ክፍተቶች ይፈጠራሉ። እንደዚሁም ምዕራብ ወለጋ አካባቢ አልፎ አልፎ ደግሞ እዚህ ኢሉባቦር መጫዋቃ የሚባል ወረዳ እንደዚሁም ዳሪሙ የሚባል ወረዳ ራቅ ያለ ወረዳዎች አካባቢ የሚከሰትበት ሁኔታዎች አሉ። እዚህ የሚቀርብ ዞኖች ምዕራብ ሸዋም ብንወስድ በአዳቢ ብቻ መድኃኒት የሚላክበት ሁኔታዎች አሉ። ያ ማለት በፈለጉ ሰዓት እንደማያገኙ ያሳያል ማለት ነው።
ግጭት ወዳለባቸው አካባቢዎች የወባ መድኃኒትና ግብአቶችን ለማድረስ መንግስታዊ ካልሆኑ ድርጅቶች ጋር በትብብር እንሰራለን የሚሉት ዶክተር ተስፋዬ በዚህም ችግሩ እንቅፋት የመሆን መጠኑ እየቀነሰ መምጣቱን ይናገራሉ።
ያ ማለት ሁሌ ነው ማለት አይደለም። አንድ አካባቢ አንድ ጊዜ ምናልባት ሊከብድ ይችላል። ከዛ ደግሞ ሰላም ሆኖ መድኃኒታቸውን ይወስዳሉ። በስድስት ወራቶች ውስጥ አንድ ጊዜ ሊቸገሩ ይሆናል ወይ በየሶስት ወሩ አንድ ጊዜ ሊቸገሩ ይሆናል። ግን ከዛ ደግሞ መፍትሄ ይሰጣል። ማሄድ የሚችል ሁሉም ቦታ ደርሶ ማከም መጓጓዝ የሚችል ተቋማትም ስላሉ ለእነሱ ደግሞ እድል ተሰጥቷቸው እነሱ ደግሞ መድኃኒቱን የሚያደርሱበት ጊዜ አለ። ይህ በጣም ትልቅ ነው ብለህ ብትጠይቀኝ ትልቅ አይደለም። ዳታ የሚያሳየው በዚህ ተቸግራቸዋል ግዛት በለብት ጠይቀን አሁን ስፔሻሊ 2017 ብዙ የተቸገርንበት ጊዜ አለበሩም። ጥያቄዎቹ ግን አሉ። አልፎ አልፎ የተወሰኑ ሲግመንት ማንደርስበት ቦታዎች በጥያቄ አቅርበን አይሲአርስ እንደዚሁም ኢትዮጵያ ሬድ ክሮስ ሶሳይቲ እና ተረድኦ ድርጅቶች የሚያደርሱበት ጊዜ አለ።
በትግራይ ክልልም የወባ በሽታ ስርጭት አሳሳቢ መሆኑ ተገልጿል። በክልሉ ጤና ቢሮ የበሽታዎች መቆጣጠርና ክትትል ቡድን አስተባባሪ አቶ አረጋይ ገብረመድህን ለአሜሪካ ድምጽ በሰጡት ቃለ መጠይቅ በትግራይ ለሁለት ዓመታት የተካሄደው ጦርነት የጤና ሥርዓቱን እንዳፈረሰውና የሕክምና ተቋማትንም እንዳወደመ ተናግረዋል። ጦርነቱን ተከትሎም የሕክምና ተቋማት እጥረት፣ የባለሙያዎች ብዛትና የሥራ ሞራል ማነስ ብሎም የመረጃ ፍሰት ሰንሰለት መዛባት በመከሰቱ ለወባ በሽታ መስፋፋት አስተዋጽኦ አድርጓል ይላሉ።
በዚህ ዓመት ከጥቅምት ወር ጀምሮ እስከ ህዳር አጋማሽ ድረስ በሳምንት 17,000 ሰዎች በወባ ይያዙ ነበር። ከዛ በኋላ ባሉት ሳምንታት ግን እየቀነሰ መጥቷል። እኛ ሰርተን ሳይሆን ወቅቱ እየተቀየረ በመምጣቱ ነው። የወባ በሽታ ስርጭት ከመስከረም እስከ ታሳስ የሚቆይ ሆኖ ከህዳር ጀምሮ እየቀነሰ የመምጣት ባህሪ አለው። አሁን በወባ የሚያዘው ሰው ብዛት በሳምንት ከ17,000 ወደ 14,500 ወርዷል። ባለፈው ሐምሌ ወር ጀምረን ካየን በሳምንት አንድ ሞት ይመዘገባል። ባለፉት 5 ወራት 13 ሰዎች ሞተዋል። ከዚህ ቀደም ወባ የማያውቃቸው ደጋማ አካባቢዎች ጭምር አሁን እየተጠቁ ናቸው።
አቶ አረጋይ ከጦርነቱ መከስከስ ጋር አብሮ መስፋፋት የጀመረው የወባ ስርጭት በፍጥነት እየተዛመተ አሁን 81 ወረዳዎችን እንዳዳረሰና የስርጭት ሁኔታውም አሳሳቢ እንደሆነ ተናግረዋል። በሽታውን ለመከላከል ከፌደራሉ መንግስት በቂ መድኃኒት ይሰጠናል የሚሉት አቶ አረጋይ ገብረመድህን በኬሚካልና በአጎበር አቅርቦት በኩል ግን እጥረት አለ፣ ከፌደራል ጤና ጥበቃ የጠየቅነውን ያህል መጠን አላገኘንም ይላሉ።
አፍቶ ህብረተሰብ ተስማማ ተሸከመ
በወባ በሽታ የተያዙት ሰዎች በብዛት ነው ከቦታ ቦታ የሚንቀሳቀሱት። ይህም ለበሽታው መዛመት ትልቅ ሚና ተጫውቷል። ይህን ለመቆጣጠር የሚደረገው ጥረት በቂ አይደለም። በ2015 እና 2016 ዓመተ ምህረት 1.3 ሚሊዮን ያልጋ መሸፈኛ አጎበር አከፋፍለናል። በዚህም በወባ ከተጠቃው ህዝብ ግማሽ ያህሉን ብቻ ነው ያዳረስነው። ሌላው ህዝብ ያለምንም መከላከያ በወባ እየተጠቃ ነው ያለው። በ2016 መጨረሻ ላይም በክረምት ወቅት ለማከፋፈል አጎበር ጠይቀን ነበር። የጤና ሚኒስቴር ማግኔት ስላልቻለ አልሰጠንም። ለ2017 ዓመተ ምህረትም እንደዚሁ 1.1 ሚሊዮን አጎበር ጠይቀናል። እስካሁን አልመጣልንም። በዚህ ዓመት ደግሞ የባሰ ሁኔታ ነው ያለው። የኬሚካል ርጭት በተመለከተም በጣም ለተጠቁ 25 ወረዳዎች ኬሚካል ጠይቀን የተሰጠን ግን ለ6 ወረዳዎች ብቻ የሚበቃ ነው። እነሱን ረጨን። የወባ በሽታ መከላከል ስራ በመድኃኒት፣ በአጎበር፣ በኬሚካል፣ በትምህርትና ስልጠና ካልተደገፈ በስተቀር ሊሳካ አይቻልም።
እነዚህ ችግሮች የመከላከል ስራውን አስቸጋሪ አድርገውታል።
የክልሉ ጤና ቢሮ በሽታውን ለመከላከል የተቻለውን ያህል እየሰራ ነው የሚሉት አቶ አረጋይ ገብረመድህን ሆኖም ከፍተኛ የሆነ የበጀት እጥረት እንደገጠመው ተቆመዋል። በዚህ የተነሳም የስልጠና የውትወታና የማስተማር ስራዎች አይከናወኑም፣ ህብረተሰቡ ውስጥ ገብቶ የግንዛቤ ስራ ለማከናወንም አዳጋች ሆኗል በማለት ተናግረዋል። የአማራ ክልል የወባ መከላከልና መቆጣጠር አስተባባሪው አቶ ዳምጤ ላንከር ደግሞ ትልቁ ስጋታችን በመጪው ጊዜ ከሚያዚያ እስከ ሰኔ ድረስ ባሉት ወራት ውስጥ ነው ብለዋል። ከግጭቱ በተጨማሪ የወባ መከላከያ ግብአቶች በተለይም በአጎበር በኩል ትልቅ ያቅርቦት እጥረት አለብን በማለት የገለጹት አቶ ዳምጤ በቀጣዩ የዝናብ ወቅት የሚሰራጭ 3 ሚሊዮን አጎበርና በየቤቱ የሚረጭ ኬሚካል ከጤና ሚኒስቴር እንዲቀርብልን ጠይቀናል ብለዋል። የቡግና ወረዳ ነዋሪው አባ ገብረ እግዚአብሔርም በአካባቢያቸው የአጎበር ስርጭት ከቆመ አመታት ማስቆጠሩን ገልጸው መንግስት ይርዳን ይላሉ።
በቡግና ወረዳ ወደ 16 ቀበሌዎች አሉት። ከ16ቱ ቀበሌዎች ከ8 ቀበሌ በላይ የሚሆነውም ቆላማ ነው በጣም። እና በእነዚያ ልክ ያው እንግዲህ ርጭቱን ካቆመ ወደ 7-8 ዓመት እያስቆጠረ ስለሆነ በ2009 አካባቢ በፊት ነው የቆመው ርጭት። አጎበር እንኳን ከዛ ወዲህም መጥቶ ነበር። አጎበሩም ቢሆን ካቆመ እንግዲህ ወደ 5-6 ዓመት እየሆነው ነው። የሚመለከታቸው ሁሉ ማቅረብ የሚችሉትን የርጭትን፣ የመድኃኒትን፣ የአጎበሩንም ሁሉንም ርብርብ ተደርጎ ከወዲሁ ቢያንስ እስከ መጋቢትና እስከ ሚያዝያ ባለው ተጠቃሎ ገብቶ ሚያዝያና መጋቢት ላይ እነዚህ ስራዎች መሰራት አለባቸው ነው የምለው እኔ እንግዲህ የማስተላልፈው አደራዬ ባለኝ በኩል ማለት ነው።
በክልሎቹ ስለሚታየው የወባ ስርጭት ሁኔታና ኃላፊዎቹ ስለሚያቀርቡት የመከላከያ ግብዓት እጥረት በተመለከተ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ኃላፊዎች አስተያየት ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። የአማራና የኦሮሚያ ክልሎቹ ኃላፊዎች ግን የመከላከያ ግብአቱ ያልተገኘው ከውጭ ሀገራት ተገዝቶ ስላልገባ ነው ብለዋል። በደቡብና በደቡብ ምዕራብ ኢትዮጵያ ክልሎችም ተመሳሳይ የወባ በሽታ ስርጭት እንዳለ ቢገለጽም የሚመለከታቸውን ኃላፊዎች ለማግኘት ያደረግነው ተደጋጋሚ ጥረት ስላልተሳካ እዚያ ያለውን ሁኔታ በዚህ ዘገባ ማካተት አልቻልንም። የዓለም ጤና ድርጅት በበኩሉ በኢትዮጵያ ካለፈው ጥር ወር ጀምሮ እስካሁን ድረስ ባለው አንድ ዓመት ውስጥ 8.4 ሚሊዮን ሰዎች በወባ መያዛቸውንና በየሳምንቱ 300,000 ሰዎች እየታመሙ መሆናቸውን ባለፈው ሳምንት መጨረሻ ላይ ባወጣው ሪፖርት አመልክተዋል። ከድርጅቱ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ግን አልተሳካም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በመቀጠል ደግሞ አጫጭር ስፖርት ዜናዎችን እናሰማችሁ። ቻይና የስፖርት አለመግባባቶችን ለመፍታት የአትሌቶችን መብት ለማስጠበቅ የሕግ ማዕቀፉን ለማጠናከር ያለመ ብሔራዊ የስፖርት የግልግል ዳኝነት ማዕከል በቤጂንግ ለመጀመሪያ ጊዜ ከፈተች። ይህ እርምጃ በቅርብ ጊዜ በእግር ኳሱ ላይ የሚታዩ የሙስና ክሶችን የተከተለ ሲሆን ስፖርቶችን በሙያ ደንብ ለመመልከትና ደረጃን ለማስጠበቅ ከሚተገበሩ ሰፊ ጥረቶች መካከል አንዱ መሆኑም ተገልጿል። በቻይና ስፖርት አጠቃላይ አስተዳደር በምህጻሩ ጋስ የሚተዳደረው ማዕከሉ በ2023 የአውሮፓውያኑ ዘመን የተቋቋመውን የብሔራዊ የስፖርት ግልግል ኮሚሽን የዕለት ተዕለት እንቅስቃሴዎችን ይቆጣጠራል። የአትሌቶች ምዝገባ፣ ዝውውርና የውድድር ብቁነት ጉዳዮችን ጨምሮ ኮሚሽኑ የተለያዩ ስፖርቶችን የሚመለከቱ 100 ጉዳዮችን እስካሁን ተመልክቷል። የማዕከሉ መመስረት በቻይና የስፖርት አስተዳደር ውስጥ ትልቅ ስኬት እንደሆነ የተገለጸ ሲሆን በዘርፉ የሕግ የበላይነትን ለማስፈንና ስርዓትን ለማጠናከር ያለመም ሆኗል። በሙስና እየተናጠ የሚገኘው የአገሪቱ እግር ኳስ የማዕከሉ ቁልፍ ትኩረት ሊሆን እንደሚችልም ተነግሯል። ዘገባው የሮይተርስ ነው። እውቁ የቺካጎ ቡልስ የቅርጫት ኳስ ቡድኑን ለበርካታ ድሎች ያበቃው ዴሪክ ሮስ ይለብሰው የነበረውን አንድ ቁጥር ማሊያ በክብር እንደሚሰቅል አስታወቀ። በመስከረም ወር የተጫዋችነት ዘመኑን የደመደመው ዴሪክ ማሊያው በቀጣዩ ውድድር ዘመን ጀምሮ በክብር እንዲገለል ይደረጋል። ዴሪክ ሮስ በአውሮፓውያኑ 2008 በቡድኑ ከተመለመለ በኋላ ከ2010 እስከ 11 ባለው ጊዜ ውስጥ በዕድሜ ወጣቱ እጅግ ውድ ተጫዋች የሚለውን ማዕረግ አግኝቷል። በስፖርቱ ዘርፍ እንደ ትልቅ ክብር ማሳያ ተደርጎ በሚቆጠረው ስነ ስርዓት መሰረት የዴሪክ ሮዝ አልባስ ከቅርጫት ኳስ ገናናዎቹ ማይክል ጆርዳንና ስካቲ ፒፒን ጎን ይሰቀላል። ይህ ዜና ሮዝ በቡድኑና በደጋፊዎቹ ዘንድ ያለውን አስተዋጽኦና ዘላቂ ተጽዕኖ አጉልቶ ያሳያል ተብሏል። ዘገባው የሮይተርስ ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። መልካም በዓል ይሁንላችሁ።